ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የጋሻ የአማራ ድምፅ ራዲዮ ተከታታዮች እንደምን አላችሁ? የቅዳሜ ጥር 13 2015 ዓ.ም ዝግጅታችንን ጀምረናል። በዛሬው ዝግጅታችን በአዲስ አበባ ቦሌ ቡልቡላ ወረዳ 12 ማርያም ሰፈር ፖሊስ በጥይት የገደለውን ወጣት ቢላል ታዴን አስክሬን ወደ ነበረበት ሰፈር አትወስዱም በሚል ክልከላ ገጥሟል። የሟች ቤተሰቦችና ጓደኞች ከጋሻ የአማራ ድምፅ ራዲዮ ጋር ተከታታይ ቆይታ አድርገዋል።
ሳባም ቦሌ ቡልቡላ ክፍለ ከተማ አካባቢ ወረዳ 12 ማርያም ሰፈር በሚባለው አካባቢ ጥር 12 ቀን 2015 ዓመተ ምህረት የጥምቀት በዓልን አከብረው ሲመለሱ በነበሩ ወጣቶች ላይ በተተኮሰ ጥይት እንግዲህ ከፖሊስ ነው የተተኮሰ ነው የተባለው። በዚህ ምክንያት አንድ ቢላል ታዴ የተባለ ወጣት ተገሏል። አንድም ደግሞ ሌላኛው ወጣት በከፍተኛ ደረጃ መቁሰሉ ነው የተሰማው። ሌሎች ወደ 3 የሚሆኑ ልጆችም እንደዚሁ ቆስሏል ተብሏል። ከነሱ መካከል እንግዲህ ህይወቱ ያለፈው ወጣት ቢላል ታዴ የምስራቅ ጎጃም ዞን የማቻከል አካባቢ ልጅ መሆኑ ነው ተውልዶ ወደዛ አካባቢ መሆኑ የተነገረው። ነገር ግን በዛው በቦሌ ቡልቡላ ወረዳ 12 አካባቢ እንደሚኖር ነው የተነገረው። ስለዚህ ያው አስክሬኑን ስጡን እንወስዳለን አትወስዱም በሚል ሁኔታ ደግሞ አሁን ሌላ አይነት ውዝግብን ሀሳብ እየተነሳ ነው የሚሉት። ወደ ሆስፒታል ተወስዶ ነበር አቤት ሆስፒታል ከተወሰደ በኋላ ግን ተመልሰን ወደ ቤቱ እንወስዳለን። ዘመድም ቤተሰብም ጓደኛም እዛው ቤቱ ላይ ሆኖ እየጠበቀን የሚገኘው አስከሬኑን መስተናበት ይፈልጋል የሚል ጥያቄ አንስተዋል። ነገር ግን ደግሞ ሆስፒታል አካባቢ ያሉ ሰዎችም በፍጹም እኛ ከላይ ታዘናል ተከልክለናል አስከሬኑ መሄድ ካለበት ወደ ትውልዳ አካባቢው ወደ ጎጃም በቀጥታ እንጂ ወደ ሰፈሩ ወደሚኖርበት የነበረው ሰፈር መሄድ የለበትም የሚል አይነት አቅጣጫ ተሰጥቶናል የሚል ክርክር እያነሱባቸው መሆኑን ነው የሚገልጹት። ይሄ ደግሞ አግባብ አይደለም። ህዝብ በዛ ቆሞ እየጠበቀ በሚገኝበት ሰዓት ወጣቶቹ ቤተሰቦቹ እዛው ባሉበት ሁኔታ በቀጥታ በዚህ ነው መሄድ ያለበት እያሉ ያልተገባ ተጽዕኖና ጫና እየፈጠሩብን ነው የሚገኙት የሚል ነገር ነው እየተነሳ ያለው። ይህን ቅሬታ በተመለከተ በቀጥታ የስልክ መስመራችን ገብተዋል። እዛው ጓደኞቹ የቅርብ ቤተሰቦቹ እየተናገሩ ነው ያሉት። እንድትከታተሉን በአክብሮት እንጠይቃለን። ጤና ይስጥልን፣ እንደምን አላችሁ?
ጤና ይስጥልን።
መልካም። እስኪ ስለ ቢላል ታዴ አገዳደል ሁኔታም የነበረውን ሁኔታም በተመለከተ ንገሩና እዛም ቆስሏል ተብሎ ወደ ሆስፒታል መግባቱን ሰምተን ነበር። አሁን ደግሞ ህይወቱ ማለፉን ሰማን። አሁን ደግሞ እንደገና አስከሬኑ በዚህ ትወስዳለህ አትወስድም በሚል ሌላ አይነት ክርክር ውስጥ መገባቱን ደግሞ እየነገራችሁን ያላችሁት እና እስኪ ከመጀመሪያው ጀምራችሁ አስረዱን።
እንግዲህ የነበረው ሁኔታ ከጠዋት ጀምሮ ህዝቡ በሰላም እያከበረ ግን የጸጥታ ኃይል ተብሎ የተመደቡት አረንጓዴ፣ ቢጫ፣ ቀይ የለበሱ ሴቶችን ጭምር በዱላ በማዋከብ እነሱን እኛ ወደ ቤት እየገላገልን በማስገባት ሙሉ ቀን ስንደክም ህዝቡ እያስተባበረ በሰላም እንዲጠናቀቅ እስከ 11 ሰዓት ባለው በትዕግስት ዋለ ህዝቡ። እዛ በኋላም ወጣቱ ጨፍሮ ታቦት ገብቶ በአንድ ላይ ተሰብስበው የሀገር ባህል እየጨፈሩ እያለ ሲያስጨፍሩ የዋሉትን መሀል ድረስ ገስግሶ በመግባት እየጎተቱ በማውጣት የፌዴራል መኪና ላይ በመጫን እዛ ለምን ይጫናሉ ምን አረጉ ብለው ሲሉ በቀጥታ በጥይት በዛ መሀል በሽጉጥ የያዙ ደህንነት ውስጥ ግለባሾች ተቀላቅለው ገቡ። ከጎን ልጆችን በቅርበት በመምታት በተጠመደ መትረየስ ቀጥታ ወደ ህዝቡ በመተኮስ ያው በአንድ ማህበረሰብ ላይ ያሟቹ ህዝብ ይታወቃል። ብዙ ልጆች ወድቀዋል። ብዙ እናቶች ተጠላልፈው የተጎዱ አሉ። ጥይት ያልመታቸው ራሱ ማት ናቸው። አሁን የልጅ ተረቶ የሚበላ የድሃ ልጅ የመች የታክሲ ረዳት ነው? ምንም ያለ አስጨፈር አብሮ ሊያከብር የወጣ ልጅ ነው የሞተ። አሁን ደግሞ ልጁ ከሞተ በኋላ እንኳን ሬሳውን ስጡን እንሸኝ ሲባል ወደ አንድ ወደ ነበረበት ሰፈር አትወስዱም ተባለ። ያንም እንኳን እሺ ብለን እንኳን ሬሳውን እንዳንቀበል ሆን ተብሎ ማታ ላይ ለመጫን ህዝብ እንዳያዩ 9 ሰዓት ጠብቁ፣ 9 ሰዓት ድረስ ካልሆነ እዛ ውጭ ማንም አያናግረንም በማለት ህዝቡ እየተጉላላ ነው። እዛም በቦሌ ቡልቡላ እንዳለ ወጣቶቹ፣ ቤተሰቦቹ፣ አብሮ አደጎቹ እየተጉላሉ ነው ያሉት። ከዚህም በብዙ መቶ የሚቆጠር ህዝብ መጥቶ አቤት ሆስፒታል ጋር ቆመዋል። የሚያናግር አካል የለም። በር ላይ ማስገባት መግባት አልተቻለም። ያው እየተጉላላ ያለ ነው። ቢያንስ ሬሳውን እንኳ ቢሰጡንና እናት ሰምታር እያለች ነው ከሀገሯ ጭነን ሬሳውን በጊዜ ብናደርስ ይህን የሚሰማው አካል ሁሉ ማንኛውም የመንግስት ቀጥታ ኃይል ሬሳውን ቢያስረክብን እና ጭነን ብንሄድ ነው የኛ ጥያቄ።
ይህንን ክልከላ እያደረገ ያሉ አካል ማን ነው ተባለ?
ፖሊስ አዲስ አበባ ፖሊስ።
አዲስ አበባ ፖሊስ ነው የከለከለ ነው የሚሉት?
አዲስ አበባ ፖሊስ ነው። በር ላይ ቁመዋል። አሁንም እነሱ ነው የሚከለክሉ።
በር ላይ ቁመዋል እነሱም። ስለዚህ ውስጥ ያሉትን የጤና ባለሙያዎችን ሐኪሞችን ነው አስከሬን ስጡ ስትሏቸው እንደዛ የሚሏቸው ወይስ አዲስ አበባ ፖሊስ ነው ፊት ለፊት ይህን የሚነግራሉ?
ከላይ ታዘናል፣ ምንም መፍትሄ የለውም ነው የሚሉት እነሱ
ባለሙያዎቹ።
ከ9 ሰዓት ውጭ አይወጣም ተብለናል ነው የሚሉት። የሆኑ ሰው ተሾልከው ገብተው ነበር አንድ ሁለት ሰዎች። የጤና ባለሙያዎችን አናግረናል አሉ። እኛ ታዘናል፣ 9 ሰዓት በኋላ እኛ እንነግራቸዋለን ያሉ ነው የሚሉት።
ትናንትና ዋናው የጠቡ መነሻ ምንድን ነው የነበረው? ይህንን ተኩሶ ለመግደል ለማቁሰል መነሻ ምክንያቱ ምንድን ነው የነበረው?
በቃ ያው አማርኛ ጭፈራ ነው ሙሉ በቃ በዛ ነው ሰጣ ገባ የተጀመረው። አማርኛ ለምን ትጨፍራላችሁ? ለምን የተለያየ ነገር ትናገራላችሁ? ምናምን የዘመነን ስም ጠርታችኋል አሳምነው የሚል ነበረ። እንደዚህ ምናምን ብላችኋል ነው እኛ እንደዚህ አልሰማንም። በአካባቢ ነበር ነው ግን እነሱ ጎጭ ሲያወጣውም የፖሊስ ጣቢያው ምክትል ኢንስፔክተሩ ነው ልጅን ጎጭ ሲያወጣው እነሱን እሱ ነው ጎጭ አንትን አስጨፋሪውን ልጅ ጎጭቶ መኪና ለፌዴራል ጋር ስፔጫ ነው። በኋላ ለምን ብሎ ሴቱ ምንም መጨው ጀመረ። ቀጥታ ጥይት መተኮስ ጀመረ ወደ ህዝቡ።
ለምን ጎታችሁ ትወስዳላችሁ በሚል ሌላኛውን የሚያስጨፍረው ልጅ ማለት ነው።
ተጭነው ይሄዷሉ። የታሰሩ ልጆች አሉ፣ ሁለቱ አስጨፋሪዎች። አሁን የት እንደወሰዷቸው ሌላም በማል እየተለቀመ ይገባል። ያው እኛ ማናቃቸው ሁለቱም ግን አረንጓዴ ብጫ ቲሸርት ምናምን የለበሱ ያሉ ይሄ አጤ ቴዎድሮስ ቲሸርት የለበሰ ስለዚህ እነዚህ እየተለቀሙ ነበር ማታም
አካባቢ ላይ ፌዴራል ፖሊስና አድማ ብተና ገብቷል። ትናንትና
ገብቷል። አዎ ገብቷል። ማታ ላይ እንዳለ ገብቷል። በቃ ለጠማን ያመሱት ያው እኛም ራሳችን ተማነት በየቤታችን ነገባናል። ያው ሙሉ ሌሊት ስናለቅስ በየንትኑ ያው ሰራን። አሁን ጧት ደግሞ ሬሳውን ስጡን ብለን ስንመጣ ያው ይሄ መልስ ነው የተሰጠን።
አሁን ቦሌ ቡልቡላ አካባቢ ያሉት ጓደኞቹ እና የአካባቢው ማህበረሰብ ቤተሰቡ የሚያውቁት ሰዎች አስከሬን ወደ መኖሪያ ቤቱ ይምጣ እና ሽኝት እናደርጋለን ነው የሚሉት?
ሽኝት አድርገን እንሸኘዋለን። እኛ ምንም የምንፈጥረው ነገር የለም። ወደ ሀገሩ እንሸኝ። ከዚህ ከነበረበት ሰፈር ጓደኞቹ አሉ፣ አብሮ አደጉ ልጆች አሉ፣ ቤተሰብ አለ። ከዚህ አሸኛኘት እናድርግለት። ብር ልጁ የራስ ገቢት ብር አዋጥቶ የትራንስፖርት መኪና ምናምን መድቦ ህዝቡ አሸኛኘት እናድርግ ነው የሚለው። እነሱ ደግሞ አይሆንም፣ ወደዚህ አይመጡም።
በጣም የሚያሳዝን ነው። እንግዲህ ይሄንን ግድያ ጥቃት የፈጸመ አካል በህግ ቁጥጥር ስር መዋሉ ታውቋል? ተይዟል? አልተያዘም? ምንድን ነው ያለው ሁኔታ?
አልተያዘም። የተያዘ አካል የለም የሰማነው አሉ። ትናንት እንትን ሴት ያዋክቡ የነበሩትም ዛሬ እዛ ቁመን ያው እያንጃበቡና ያረፈዱ አሁንም እዚህም አሉ። አሁን
በጣም የሚገርም ነው።
ምናምን እያሉ ነው ዛሬም በየቦታው ያው እያዋከቡ ነው። እዛ አሁን ሆስፒታል ስል ነው እንጂ
አካባቢ ላይ የቆመውን ሰውም እየበተኑ ነው።
አካባቢ ላይ እዛ እየበተኑ ነው።
ቆጥሮ ነው የገባው መጀመሪያ ወደ ሆስፒታል ወይስ መሞቱ ተረጋግጦ ነበር? ቢላል
ሲገባ እንግዲህ አፋፍ ሰው ነው ያስገቡት። እኔ በአጋጣሚ አብሬ አልመጣሁም። ማታ ህይወቱ እዛ ሲደርስ መጀመሪያ ጤና ጣቢያ እዛ ወረዳ 12 እርዳታ አድርገውለታል። ሪፈር ወደዚህ ተጻፈ። ለብሶ አልወጣም ነበር።
እሺ፣ ምኑን አካባቢ ነው የተመታው?
እምብርቱ ላይ።
እምብርቱ አካባቢ። ቤተሰቦቹ ወዴት አካባቢ ነው ያሉት? የትውልድ አካባቢ ማለት ነው?
የትውልድ አካባቢ ምስራቅ ጎጃም ማቻከል ወረዳ።
ማቻከል ወረዳ ነው። እሺ በጣም እናመሰግናለን። እስኪ ሌላኛው ቅሬታ አቅራቢ ይቅረቡ።
እሺ
ተናስተልን።
አሎ ተናስተልን።
እንዴት አላችሁ?
እግዚአብሔር ይመስገን።
እሺ ያው በጣም እናዝናለን በሆነው ነገር። ምንድነው ቅሬታችሁ? አብራርታችሁ ተናገሩ እስኪ ለአድማጭ ተመልካቾቻችን።
ያው ምንም አሁን አስከሬን ስጡን ይያሉ ነው ያለና ቤት ሆስፒታል ቆመናል። ምንም የሚያስጠጋን አካል አላገኘንም። የማቾ ወገኖች ነንኛ በቃ ምንም ሊያስጠጉን አልቻሉም። 9 ሰዓት ነው አስከሬን የምትወስዱ ነው የሚሉን። እዛ ደግሞ የሚኖርበት ሰፈር አስከሬኑ አይሄድም እዛ መሄድ አይችልም እያለ ነው የጸጥታ ኃይሉ እንትን እያለ ያለ እዛ ተበተኑ ምናምን እያለ
ወደ ቡልቡላ አካባቢ ወረዳ 12 መሄድ አይችልም ነው የሚለው። አስከሬኑ መወሰድ የለበትም ነው የሚሉት።
አዎ እንደዛ እያሉ ነው።
ምንድነው ምክንያቱ አሉ?
ምንም ምክንያቱን እኛ አላውቅ ነው። እኛ ተጎጆች ነን፣ የሟች ወገኖች ተጎጆች ነን። እኛ የምናውቀው ነገር የለንም። በቃ ምንም ረብሻ አልፈጠርም። ከትናንትም ምንም አልተባላለን። እኛ የምናውቀው ነገር የለንም። እንደዚ አይነት ዱብዳ ነው ወረደው። ምንም ያወቅነው ነገር የለንም።
አሁን የሌሎች ጉዳይስ እንዴት ሆኑ? ሌሎችም ቆስለው የገቡ እንዳሉ ነው የሰማን። ወደ አራት የሚሆኑ
አንዱ በኦክሲጅን ነው ያለ ነው የሚሉን። እኛ እነዚያን ገብተን አላየናቸውም። አምስት ነው የተጎዱ ትናንትና። አምስቶቹ አራቶቹ ያው አንዱ ጽኑ ህመም ላይ እንዳለ ነው የተነገረን። አሁን ሌሎቹ ግርግራቸውን ነው የተመተው። ያው በጣም እንደታመሙ ነው የተነገረን። አሁን ይህንን አስከሬኑን ለማውጣት እኛ የሚዛቁመን ነው እንጂ ከዛ ጋር ደግሞ በኋላ እንሄዳለን።
አጠቃላይ አሁን ትናንትና ወይም ጥር 12 ቀን የተፈጸመውን ነገር እንዴት ነው የምትመለከቱት እናንተ? የአካባቢው ማህበረሰብስ እንዲያው በዓሉን ሊያከብር በሰላም አክብሮ እየተመለሰ የነበረው ማህበረሰብስ ምን ይላል? ምዕመኑ በተለይ በዓል አክባሪው ምን
በጣም ነው ያዘነው። ማህበረሰቡ በጣም አዝኗል፣ በጣም አሳዝኖታል። የተፈጠረው ነገር በጣም የሚገርም ነው። በቃ ምንም ታቦቱን በሰላም አስገብቶ የሚመለስ ህዝብ ላይ የጥይት ተኩስ ማለት የተከፈተበት ምንም በቃ አዝኗል ማህበረሰቡ።
መልካም። ሌላ ቅሬታ የሚያቀርብ ማስተያየትም ያቀርባል?
አዎ።
እሺ። ሄሎ
ሄሎ፣
ተነስተልን። እንደምን አላችሁ? እሺ ይቀጥሉ። አጠቃላይ ሐሳቦትን ይቀጥሉ እስኪ ስላለው ሁኔታ የሚገሩ።
እሺ፣ ያው እንደተባለው ነው። ከዚህ በፊት እንደሰጡት ነው ልጆቹ ጓደኞቼ። ያው ይሄ የተፈጠረው ነገር ማንነት ተኮር ነው። በቃ ይሄ ማሸፋፈን ምናምን አያስፈልግም። በሰላማዊ አመት በዓል ሚካኤልና ክብሮ በሚወጣ ወጣት ላይ እንደዚህ አይነት ጥይትና ሩምታ ማድረግ ይሄ ምንም የተለየ መልክ ሊሰጡ አይገባም። ማንነት ተኮር ነው። በቃ
ማንነት ተኮር እንጂ ማንን ማለት ነው?
ያው አማራው ነው። አማራው
የተመቱት በሙሉ አማራዎች ናቸው ማለት ይችላል።
አዎ አዎ፣ በትክክል እና ይሄ ምንም
የታሰሩም እንዳሉ እየሰማን ነው።
የታሰሩም አሉ። አረንጓዴ ቢጫ ለብሰዋል ምናምን የተባሉ ልጆች ታስረዋል። በቃ በተለያየ ቲሸርት የለበሱ ወጣቶችም እየታሰሱ ነው።
ቲሸርት የለበሱ
ለዚህ
ማለት ቲሸርት
አሁን ቲሸርት እዛ መንስኤ የተባሉ ልጆች እንዳሉት እና እኔም አሁን ማለት የምፈልገው የቴዎድሮስ ቲሸርት የለበሰ ልጅ መሀል ላይ ነበረ። እዛ ቡሉል 12 ላይ የጸጥታ አካል ኢንስፔክተር የሚባለው እሱን አውጥቶ ይዤ እሄዳለሁ ሲለው መነሻው እንደዛ የልጅ መሞት የዚህ ልጅ መሞት ምክንያት ያ ነው።
መይሳው ከታ ወስደውታል። እሱን መይሳው ከ የሚል ቲሸርት የለበሰውን ልጅ ወስደውታል አስረው ወይስ ምን ያለ?
ወስደውታል። ማዕከላዊ ነው ያለ የሚባል መረጃ አለ። ከዛ ከፖሊስ ጣቢያ በወሰድነው መረጃ መሰረት ማዕከላዊ ነው ያለው ብለውናል። ያው እሱንም ሄደን ለመጠየቅ የተጎዱትም ሄደን ለመጠየቅ እኛ እዚህ አሁን አስክሬን እየጠበቅን ስለሆነ አስክሬን ደግሞ ሊሰጡንም አልቻሉም። እንግዲህ ለማና ቤት እንደምንገራገርቶናል።
ሁን ነው የሚባለው አስክሬን
ወደ የሚኖርበት ሰፈር መሄድ የለበትም ነው።
ወደ ቡልቡላ
ማርያም
ሰፈር
ማርያም መሄድ የለበትም። በዚህ ነው ቀጥታ መሸኘት ያለብን። ምንድን ነው ምክንያቱ የማይሄድበት ምናምን ሲባል እዛ ረብሻ አመፅ ምናምን ይነሳል ምናምን
ረብሻ ልነሳ ይችላል።
ማን ረብሻ እንደሚያነሳ እንግዲህ እነሱ ነው የሚያውቁት። እኛ ሰላማዊ ሰዎች ነን።
በስነ ስርዓት አልቀሰን መሸኘት ነው እንፈልገው። እንግዲህ ረብሻ ይነሳል የሚሉት እንግዲህ እነሱ ያዘጋጁት ኃይል ካለ እንግዲህ አናቅም እኛሱን፣ ግን እኛ በሰላም ወስደን በሰላም መሸኘት ነው እንፈልገው።
እዛ አካባቢ ያለው ወጣቱና ማህበረሰቡስ ምንድነው ይያል ያለው?
ያው በቁጥጥር ላይ ነው ያለው፣ አሁን እየተጠባበቀ ነው። ምንም ሰው ስራም የገባ የለም፣ ምንም ያለው የለም። እንዳለ ትናንትና አካባቢው ላይ ሰው ያው በአብዛኛው እዛ አክባሪም ስለነበር ስላየ ድርጊቱን አስክሬኑን እየተጠባበቀ ነው ያለው። ቤተሰብ አለ፣ አብሮ አደግ ጓደኛ፣ አካባቢ ሰው እዛው ምንም እየጠበቀ ነው ያለው አሁን ያለው ሁኔታ።
እሺ፣ እንደ ጥቅል ምን አይነት መልእክት ታስተላልፋላችሁ? ምናልባት እነዚህ እንግዲህ በዓል ነው፣ ይህ ሃይማኖታዊ በዓል ነው። ከሃይማኖታዊ ስርዓቱ ወግና ባህሉ በሚፈቅደው መሰረት ደግሞ አረንጓዴ፣ ቢጫ፣ ቀይ የመያዝም ሆነ በቲሸርትም በተለያየ መንገድም የተለያዩ የሚያከብሯቸውን ሰዎች አዘጋጅተው በህትመት ለብሰው መውጣትም የተለያዩ ነገሮችን በመፈክርም በተለያየ መንገድ መናገርም ይህን ያህል የተለየ እንዲያው ጥይት ተተኩሶ ሊያስገድልም ሊያሳፍንም ሊያሳስርም ሊያስገድልም የሚችል ነገር አለው ተብሎ የሚታሰብ አይደለም እና ይሄ አካሄድ እንዲያው ድባቡን በአጠቃላይ ለወደፊቱ ያለውን እንትንም ያበላሸዋል እና እንዲያው ከዚህ አንጻር ምን መልእክት ታስተላልፋላችሁ?
ይህን መልእክት እናስተላልፈው እንግዲህ የታወቀ ነው ሲባል የቆየ ነገር ነው ከዚህ በፊትም። ግን ምንም ለተባለው ነገር መፍትሄ ሳይሰጥ እስካሁን ድረስ ቆይቷል። ያው እንግዲህ አዲስ አበባ ፖሊስ ኮሚሽን ውስጥ የተሰከሰቡ አሉ ኦነግ ደጋፊ ወይም ጽንፈኛ ተብለው እንትን የሚሉ ስለዚህ አማራውን እየለዩ ለመምታትና ለማሸማቀቅ ያደረጉት ነገር ነው። አሁን ይሄ ከዚህ ቤትም ብዙ ነገር ተነግሯል። የዛሬ ዓመት ወይ በላ ማርያም ላይ ምናምን የተፈጠረ ነገር አለ ብዙ ኦርቶዶክስ ላይም አሁንም ይሄም ደግሞ አንዱ ያ ከዛ በቃ ሃይማኖትንም እንትን ለማለት የአማራ ብሔረሰብ እንትን ለማለት ነው እና ውስጥ ላይ ያሉ የተሰገዘጉ ሰዎች ናቸው። ስለዚህ መንግስት ቆም ብሎ ሊያስብ ይገባል ነው የምንለው። እኛ አንድ ሀገር ያሉ እኛ አሁን ከዚህ የትም መሄድ አንችልም። ኢትዮጵያዊ ነን ምን ነው የምናስበው እኛ እነሱ የተለያየ ስሚስቱ እንጂ። ስለዚህ ያ ነገር ከወደፊት እንግዲህ የሚቆም ነገር አይደለም። አንዴ እንትን መስመር እንትን ብለው የጀመሩት ነገር ስለሆነ የሚቆም ነገር አይደለም። መንግስትም እንግዲህ የዚህን ልጅ ተከታትሎ አለ ብለን አናስብም። ከዚህ በኋላ መንግስት የለም። ያው ግን መጫዋችንን እኛ አናቆም። የዚህ ልጅ ደግሞ እንግዲህ ፍትህ አግኝቶ የገደለው ሰው የጸጥታ አካል የሚል ምንም ነ ወንጀሉ በትክክል ወንጀለኛ ተብሎ አናቆምም እኛ። እናንተም በሚዲያ በኩል ያላችሁን ነገር ተከታትላችሁ ይህን ነገር ከእንትን ነው ማድረስ ያለባችሁ እላለሁ። ይህን ነው የምለው እኔ።
መልካም። ክቡራትና ክቡራን አድማጭ ተመልካቾቻችን እንግዲህ በአዲስ አበባ ቦሌ ቡልቡላ አካባቢ ቡልቡላ ወረዳ 12 ማርያም ሰፈር አካባቢ ጥር 12 ቀን 2015 ዓ.ም እንግዲህ የጥምቀት በዓልን አክብረው በሚመለሱ ወጣቶች ላይ በተተኮሰ ጥይት ከፖሊስ በተተኮሰ ጥይት አንድ ወጣት ቢላል ታዴ የተባለ ተገድሏል። ያው ትውልድ አካባቢው ምስራቅ ጎጃም ዞን ማቻክል አካባቢ ነው። ነገር ግን አዲስ አበባ በታክሲ ረዳት ሆኖ ቡልቡላ አካባቢ ማርያም ሰፈር ይኖር ነበር። እንግዲህ ወጣት ተገሏል። እንግዲህ መነሻውን አድርገው የገለጹት ደግሞ መይሳው የሚል ቲሸርት የለበሰን ልጅ አስጨፋሪም ነው፣ እሱንን ፖሊስ አፍኜ ወስዳለሁ ብሎ በኃይል ሊወስድ ሲል ለምን ትወስዳላችሁ በሚል በመሀል ላይ በተፈጠረው ግብግብ ያው ተፈጥሯል፣ አለመግባባት ነበር። በዚህን ጊዜ ያው እዛው የነበሩ ፖሊሶች በቀጥታ ተኩሰው ገደሉት ነው የሚሉት። ይህን ብቻ ሳይሆን ሌሎች ወደ አራት የሚሆኑ የቆሰሉ አሉ። አንደኛው ቀደም ሲልም እንደገለጹላችሁ በጣም በከፍተኛ የቆሰለ ስለሆነ በጣም ህይወቱም አደጋ ውስጥ ያለ ነው። ሌሎችም እግራቸውን ተመተዋል ነው የሚሉት። እንግዲህ የአደጋውን ሁኔታ በስፋትም ለመግለጽ አልቻሉም፣ ምክንያቱም ሆስፒታል ነው ያሉት። ሆስፒታል አካባቢ ሆኖ ደግሞ ይህንን የሟችን አስከሬን ይዘው ወደ መኖሪያ ሰፈሩ እዛ አካባቢ ላይ ምክንያቱም ወጣቶች የአካባቢ ማህበረሰብ የሚያውቀው ቤተሰቦቹም ጭምር እየጠበቁ ነው ያሉት። አስከሬኑን እዛ ሆኖ ተለቅሶለት መሸኘት ይፈልጋሉ። ነገር ግን ደግሞ
ቅሬታ አቅራቢዎቹ እንደሚሉት ከሆነ አስከሬኑ ወደ ማርያም ሰፈር ወይም ቡልቡላ አካባቢ መመለስ የለበትም፣ ምክንያቱም ችግር ሊፈጠር ይችላል የሚል ስጋትም ፍርሃትም ስላላቸው አይቻልም ብለው ከልክለውናል ነው የሚሉት። ነገር ግን እዛ ያለው ወጣቱም ቤተሰቡ ሁሉም እየጠበቀ ነው ያለው። ይህ ደግሞ አግባብ አይደለም የሚል ቅሬታ እያቀረቡ ነው ያሉት ነዋሪዎቹ። አስከሬኑ ምናልባትም ከቀኑ 9 ሰዓት በኋላ ወደ ትውልድ አካባቢ ቀጥታ የሚወሰድበትን ሁኔታ ነው መመቻቸት ያለበት የሚል ተጽዕኖ ወይም ጫና እየፈጠሩብን ይገኛሉ። ይህ ደግሞ ተገቢ አይደለም የሚል ቅሬታቸውን ነበር ደረሱት። እንግዲህ መረጃው ይህን ይመስላል። አጠቃላይ ተጨማሪ መረጃዎችን ደግሞ ሰብሰብ አድርገን በቀጣይ የምናደርሳችሁ ይሆናል። መልካም ጊዜ ይሆንላችሁ። አባይ ዞዱ አብራችሁ ቆየሁ።
ክቡራትና ክቡራን ተከታታዮቻችን ዝግጅታችን ቀጥሏል። የዝግጅታችን ማገባደጃ የምናደርገው የራያ አማራ ወጣቶች የአማራ ልዩ ኃይል ከራያ አካባቢ ወጥቷል የሚለውን ነገር ተከትሎ ማስተላለፉት መልእክት ይሆናል።
ቶች ንጹሃን የተጨፈጨፉበት የዘር ማጥፋት በየአቅጣጫው የተፈጸመበት አካባቢ ማህበረሰብም ስለሆነም አማራዊ ማንነቱን ማንንም ሊነጥቀው አይችልም። ራሱ በራሱ ለወሳኝ መሆን ሲገባው ሌሎች አካላት መጥተው ፓርቲና ትራስ መፈም የዜጎችን ማንነት ሊወስንና ሊበይን የሚችልበት ምንም አይነት ምድራዊ ሰማያዊ ኃይል ሊኖር አይችልም። መወሰንና መወሰን ያለበት ባለቤቱና ባለቤቱ ነው። ስለዚህ የራያ ህዝብ ለብዙ አመታት ሲጨቆና ሲረገጥ የቆየ ህዝብ ነው። አሸባሪና ወራሪ ቡድን ነው። አሸባሪ ያለ ሲጨፈጭፈው ሲያርደው ሲያፈናቅለውና ሲያሰድድ የኖረው ይሄን ነጻነትና ክብሩን ዝም ብሎ የተገኘ አይደለም። ለብዙ አመታት በትግልና በመከራ በፈተና የቆየ ህዝብ ነው። ስለዚህ ያንን የጨቆና ጊዜ በልጆቹ ደም በታላቅ መስዋዕትነትና በክብር ቀደም ሲል እንደነሳችሁት የአማራ ልዩ ኃይል ፋኖ መከላከያው ሚሊሻው እንዲሁም ያካዩ ማህበረሰብ ዋጋ ከፍሎበት ነው የተገኘው። ይሄን ነጻነትና ክብርን ደግሞ ያቆወከበ ያለ በጎን መቆም ነጻነትና ክብርን ልንጠቀ ባሪያ ላድርግ የሚል አካል ካለ ይሄንን ለመቀበል አሜን ብሎ ለመቀበል የተዘጋጀ ኃይል ነው ያለው ወይስ ይህ ወጣቱም ራሱን የነጻነትና ክብርን ዋጋ ተረርቶ ራሱን ብሎ ማህበሩን ወገኑን ለመጥቀም የሚችል አቋምና አቋም ዟል ወይ የሚለውን ይሄንን አጠር አድርገ ተጨማሪ ሐሳብ እንድሰጥበት ነው። ሄሎ አሳፋ
አሎ መስመር ላይ ነኝ
አሎ። እሺ ተሰምቷል ጥያቄ?
በጣም ደረር ይችላል
ያለው አንድ ጥያቄ እዛው ላይ አንድ ጥያቄ ልጨምርልና አካባቢው ላይ የአማራ ልዩ ኃይል አባላት ወጥተዋል እንዲ ሆነዋል የሚሉ መረጃዎች ይወጣሉና ምን ማለት ነው ይሄ? እንግዲህ አካባቢ ያለውን ነጻነቱ በደም የተገኘውን ነጻነት አሳልፎ ሊሰጥ ነው እንደገና ወደ ባርነት ሊሄድ ነው ማለት ነው? ህዋሃት ማለት ምን እንደሆነ ስለሚታወቅ ማለት ነው ስለሚታወቅና ከዚህ አንጻር ምን ማለት ይቻላል?
ስለ አሁን ራስ ማውራ በስራውኝ ከኛ ከራሳችን ከወንድማችን ከወገናችን ከአማራ ልዩ ኃይል ካምፑኝ ነው ማውራ እና ፍጹም ይሄ ልዩ ኃይል ወጣ የሚለው ኢንፎርሜሽን በሙሉ በፍጥነት ሰራተ ነው። አሁን ያለውበትም እዛ ካምፕ ነው። እነሱ ጋር ሆኜ ነው ማውራም ባሉን ከነሱ ጋር ሆነን ተደማምጠን ተከባብረን ተደጋግፈን ለማሳለፍ እና እነሱ ጋር ያለ ይሄንን ጠላት የሚነዛውን ወሬ የአማራ ልዩ ኃይል ወጣ የሚለው እንደዚህ ተደረገ የሚለው እንደዚህ ሆነ የሚለው ነገር በሙሉ የተሳሳተ ኢንፎርሜሽን ነው። አሁን ራሱ ጎኔ ጋር ሆኖ ሳወራ የአማራ ክልል የበላይ የልዩ ኃይል አማሮች ጎኔ ጋር ሆኖ ያወሩኛሉት እና ይሄን ወራው የጠላት ወሬ ነው የጠላት ወሬ ነው ጅንታና ጅንታ ሳቢ ያለው አካላት ስላት ይሄን ወሬ የሚያስረጉት የሚነገሩት የሚያስተላልፉት በሁሉም ከሀገር ጋር ውሸት ነው። እኛ ጋር አሁንም የወጣ ኃይል የለንም። ሙሉ ኃይላችን በተጠንቀቅ ነው። ባሉንም ባላስ መስሎ በሰላምና ደህንነት ለማስከበር የአንበሳውን ድርሻ ይዘው ይሰራሉ። ጀግናውና ነበልባሉ ልዩ ኃይላችን ነው። ይህን ትረዱልን እንፈልጋለን። ሌላ የሚያደናክር አካል ያለ በሙሉ አሁንም ከድርጊቱ እንዲቆጠብና እንዲታቀብ እንላለን። ከዚህ ውጭ ግን እኛ ያገኘነው ወሬ የሚነዛ ሽብር የሚፈጥር ሌላ አካል ካለ ይህንን ማንደራደር መሆናችንና አስፈላጊን እርምጃ የምንወስድ መሆናችን እየገለጽኩኝ
ስለዚህ የተገኘውን በደም የተገኘውን ነጻነትና ክብር ለብዙ አመታት ሲጨቆን የነበረውን ህዝብ
በደም የተገኘ በመስዋዕትነት ስንት አጥንት ከተከሰሰበት ህይወት ጠፍቶበት ደም ፈሶበት የተገኘ ነጻነትን ማንም ቢመጣ ወጣቱ ይህንን ነጻነት አሳልፎ አይሰጥም። ሲጀመር ዛሬ ቀን ራሱ የመከላከያ ጀነራል አካላቶች ጋብዞ በፓናል ውይይት አድርጎ ነው ከባደራሽ ላይ ለከለ ጀነራሎች ለተል ጀነራሎች የባህል የራያን ባህል ወርቅ የሆነን ባህላችን ሸልመን ለልዩ ኃይላችን ለአማራዎች ሁሉ ሸልመን ለአማራ ክልል ለሰሜን ወሎ ዞን የአሚኮ ተወካይ ሁሉ ሸልመን በባህልታችን አድርገን ነው ይህን ፕሮግራም የጀመርነው። ባህሉ የተጀመረውን በዚህ መልኩ ነው።
በጣም ቆንጆ
እና የተነገረው ነገር በሙሉ ፍጹም ልዩ ኃይል ወጣ የሚል ኢንፎርሜሽን ያለው አካል ካለ ይሄ ጠላት ወሬ ነው እና ይህንን ትረዱ እንፈልጋለን። ወጣቱም ከወዲሁ ይህንን እናንተ በምታስተላልፉት ተረድቶና በአካል ያለውን አይኑን እንዴት ሰው ሊክድ ይችላል? እና ይህንን መቶ ማየት ይቻላል፣ መጠየቅ ይቻላል፣ ለቤተዘመር ለጓደኛ ሁሉ ማረጋገጥ ይቻላል።
ስለዚህ አሰፋ ሊሆን የሚችል አይደለም። ልዩ ኃይሉም ይሁን ሌሎች የጸጥታ አካላት ይህንን ህዝብ ዳግም ለባርነት አሳልፎ አይሰጡትም ማለት እንችላለን።
የፈለገ ኃይል ቢመጣ ወጣቱ የሚነቃነቅ አካል አይደለም።
በጣም ጥሩ አመሰግናለሁ። እንግዲህ አሰፋ ስራ ላይ መሆንን ነው የገለጽክልን። የአማራ ወጣቶች ማህበር በራያ እና በራያ አላማጣ እንግዲህ ምክትል መሆንን የገለጽክልን ስለ ጊዜና ስለሰጠህን ሀሳብ አስተያየት በጣም እናመሰግናለን። ወደ ጥጋቡ አመራለሁ። አንተ ወደ ስራ መሄድ ትችላለህ፣ መቀጠል ትችላለህ። ወደ ጥጋቡ ላምራና ከጥጋቡ መረጃ ልቀበል። መቀጠል ትችላለህ።
እሺ፣ እናመሰግናለሁ። ጥጋቡ ነኝ፣ ከአላማጣ ከተማ ወጣቶች አማራ ወጣቶች ማህበር አባል ነኝ። አጠቃላይ ያለው እንቅስቃሴያችን እንደ ማህበር ወጣት ማህበሩ መጀመሪያ ምንድን ነው ያደረግነው፣ ወጣት ማህበር መመስረት አለበት የሚል ምክንያቱም ላለፉት 30 ዓመታት ወጣት ማህበረሰብ ምንም አይነት ተቋም ስላልነበረ፣ ስለዚህ አንድ ህዝብ እንደመከበር ያለበት ተቋም ሲገነባ ነው ብለን ስለምናምን፣ ስለዚህ ይህንን ኦርደር ለማድረግ እንደ ተቋም በ2013 በለውጥ በመጀመሪያው ለውጥ ተቋቋመ፣ እውቅና ተሰጠው። የአማራ ወጣት ማህበር ባላማጣ በሚል መጀመሪያ ሲቪክ ማህበር ነው የነበረው። እንደ አማራ ማዕቀፍ መሆን ስላለበት፣ ቅርንጫፍ መሆን ስላለበት የአማራ ወጣት ማህበር በባህርዳር እንደሚባለው ሙሉ በዛ ልክ ኦርደር አደረግን። የራሱ ስራ አስፈጻሚም አባል ተመራርጦበታል። በዛ ልክ አሁን ከዳግም ከወረራ በኋላ አሁን አዲስ ተቋቁመን ስራዎች ሰርተናል። የመጀመሪያ ስራዎች ምንድን ነው? የውስጥ ባንዳ ማጽዳት ነው። በዛ ልክ በየቀበሌው በየቀጠናው ተቋቁመን በየጎጥ በየብሎክ ጅምር በዛ ልክ ሰዎችን በማንነታቸው መሰረት ቸክ እያደረግን ሰርተናል። ከዛ በኋላ ይህንን ተቋሙ ጋር መዋቀር ስለነበር የግድ ሲቪክ ማህበሩ በከተማ አስተዳደሩ ሰላምና ደህንነት ጋር ሆኖ መታወቂያ እንዲቀበል መታወቂያ ይዘን በየቀበሌ የምንፈልገውን አብረን ጸጥታ ተቋሙ ጋር የተሳሳተ መረጃ እንዳይሰጥ የተሳሳተ ሰው ማንነቱ ብቻ መመታት እንደሌለበት በሚል ሁኔታ በዛ ወደረግን እየሰራን ከርበናል። አሁን ለበዓል ከመጣም በኋላ በዓሉ ጋር ስንመጣ መጀመሪያ በዓሉ እንዴት ማለፍ አለበት በምን መልኩ ማለፍ አለበት በሚል ኦርደር ተዳረገን የአማራ ወጣቶች ማህበር ጋር ተነጋገርን። ባዛር መዘጋጀት እንዳለበት ባዛር ከአሁን ከአስር ጀምሮ እስከ 22 የሚቆይ ባዛር አለ። ከለማጣ ወጣቶች ይኸው ባዛር አለ። አዘጋጅም የአማራ ወጣቶች ማህበር ነው። ከዛ ባዛር የተዘጋጀ አንድ ባዛር ባነር በባነር በተአምር በእድሜ ታሪካችን አረንጓዴ ቢጫ ቀይ ተሰቅሎበት ማቅ አደባባይ አረንጓዴ ቀይ ሰርተናል። አደባባዮችን አጠርተናል። አጠቃላይ አራቱን ቀበሌ በድሮ አሁን ወደ 8 ቀበሌ አድጓን ከተማው በየቀበሌ ተዋቅሮ ጽዳት አስፋልቱ እንዲያጸዳ ተደረገ። ታፔላዎችን ባንዲራዎችን በሙሉ እየሰጠን 2 ቀናችን ነው የሰራ ነው። ዛሬ ስመጣ ከተራው ባሉ ጋር ስንመጣ ኦልሬዲ በአዳራሽ ላይ የፓናል ውይይት ነበረ። የፓናል ውይይቱ ያለማጣ ወጣቶች ማህበር፣ የራያ አስመላሽ ራያ ወሎ አማራ አስመላሽ ኮሚቴ፣ የራያ ልማት ማህበር ሶስቱ በትስስር መሄድ አለበት። ሶስቱ ልማት ማህበሩም ወጣት ማህበሩም አስመላሽ ኮሚቴውም ሶስቱም የጋራ እቅድ ፕላን አወጡ። እንዴት የራያ ጉዳይ መመለስ አለበት በሚል ጉዳይ ተደራድሮ በወስኖ አሁን የራያ ወሎ አማራ ጉዳይ አማካሪ ምክር ቤት የሚል ተቋቁመ ዛሬ
ነው ያቋቋማችሁት።
ዛሬ የራያ ወሎ አማራ የራያ ወሎ አማራ አማካሪ ምክር ቤት ጊዜያዊ ምክር ቤት
በጣም ቆንጆ
የሚል ተቋቁሞ ይሄ ከሶስቱም ስብጥሩ ከራያ ልማት
ይሄ አላማጣ ውስጥ ነው። አላማጣ ላይ ነው የተደረገው። ዛሬ
አላማጣ ከተማ
የፓናል ውይይቱን ተከትሎ የተደረገ ነው።
የፓናል መጀመሪያ ትላንት ከአርብ ስብሰባ ነበር፣ ሮብ ነበረን። ሮብ እቅዱ ፕላን ጸደቀ። ተወያየንበት። ሀሳቦች መስተካከል የሚገባቸው ግብአቶች የተሰጣቸው ያን አስተካክለው ዛሬ በፓናል ውይይት የሃይማኖት አባቶች፣ የአገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ወጣቶች፣ ሲቪክ ማህበር ያሉበት ሙሉ ተነበበ፣ ጸደቀ። ይሄ የራያ ወሎ አማራ ጉዳይ አማካሪ ምክር ቤት በሚል መንግስትና ህዝብን አስተዳደሩና ህዝቡን አስተዳደሮች ክፍተት ሊኖርበት ይችላል። ህዝቡ ጋር እያዋየ በሚሄድ ጉዳይ በሰላማዊ በዲሞክራሲያዊ መንገድ የሀሳብ ልዩነት እንዳለ ሆኖ የሀሳብ ልዩነቱ ግን አማራነትን የሚደፈጥጥ ራያነትን የሚደፈጥጥ ከሆነ ሰው ሊባል በዛ ልክ ሆነን የሀገር ሽማግሌዎች አሉበት። ዘወልድ ዝመታት አለ ያዕቆቡ፣ ከዛ በኛ ደግሞ የወንዝ ሽማግሌ ወይም አቦገርብ ተብሎ የሚጠራለን እነሱ ባሉበት ኦልሬዲ እንዲታደስ ፍቃድ ስለነበረው በዛ ሁኔታ ዛሬ ጨረስን። በዚህም አጋጣሚ ስምንተኛ እዝ መከላከያዎች ነበሩ። ጀነራል ናስር የአማራ ልዩ ህልጣና ብርጌድ ምክትል አዛዥ አቶ ተመስገን ኮሎኔል ተመስገን ነበሩ። በሚያምር በሚገርም ሁኔታ አንድነታችንን ገልጸውልናል።
የዛሬው ዝግጅታችን ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ሰላም።